ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 6 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጅ ይታይና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የምሽቱ ስርጭታችን በናይል ሳት ቪኦኤ 24 ላይ እንዲሁም በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የፊታችን 2012 ዓመተ ምህረት መገባደጃ ላይ እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ በሕገ መንግስቱ በተቀረጸው ማዕቀፍና ጊዜ እንዲካሄድ የገዢው ኢህአደግ ስራ አስፈጻሚ ኮሚቴ አቋም መያዙ ተገልጿል።
የ2012 ምርጫ በኢህአዴግ አቋም ሕገ መንግስቱ ባስቀመጠው ማዕቀፍ እና ባስቀመጠው ጊዜ መካሄድ አለበት የሚል ጽኑ አቋም አለው ኢህአዴግ።
የኢህአደግ ስራ አስፈጻሚ ኮሚቴ አባልና የግንባሩ ምክር ቤት የጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፍቃደ ተሰማ ለአሜሪካ ድምፅ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። የሥራ አስፈጻሚ ኮሚቴው ከዚህ አቋም ላይ የደረሰው በግብታዊነት ሳይሆን በሰፊ ክርክር መሆኑንም አቶ ፍቃዱ ገልጸዋል። በአብይ ርዕስ በስፋት ይመለሳሉ። ርዕስተ ዜናውን ቆንጅት ታሰማናለች።
በአማራ ክልል ተሞከረ በተባለው መፈንቅለ መንግስት ተጠርጥረው ማረሚያ ቤት በሚገኙ 47 ተጠርጣሪዎች ላይ የቀዳሚ ምርመራ የምስክርነት ቃል ለመስማት ቀጠሮ ተሰጥቷል። በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት 4 ቀናት ፈቀደ የሚሉትና ከዓለም አቀፍ ዜናዎቻችን ውስጥ ደግሞ የትረምፕ አስተዳደር ዩናይት ስቴትስ የሚገኙና ቋሚ የመኖሪያ ፈቃድ ግሪን ካርድ ወይም የአሜሪካ ዜግነት ለማግኘት የሚያመለክቱ የውጭ ሀገር ሰዎችን የተመለከተ አዲስ ፖሊሲ አውጥቷል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ክልል ተሞከረ በተባለው መፈንቅለ መንግሥት ተጠርጥረው እስር ላይ በሚገኙ 47 ተጠርጣሪዎች ላይ የቅድሚያ ምርመራ የምስክርነት ቃል ለመስማት የባህር ዳር ከተማና አካባቢዋ ከፍተኛ ፍርድ ቤት ለነሐሴ 9 ቀጥሯል። አስቴር ምስጋናው ተጨማሪ አላት ከባህር ዳር።
ከሰኔ 15 ጥቃት ጋር በተያያዘ እጃቸው አለበት ተብለው ከተጠረጠሩት መካከል 47ቱ ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። ተጠርጣሪዎቹ ከዚህ በፊት ሲቀርቡ የነበሩት በባህር ዳር ከተማ ወረዳ ፍርድ ቤት ነበር። አቃቢ ሕግ ዋናው ክስ ከመመስረቱ በፊት ፖሊስ በተጠርጣሪዎች ላይ ያሰባሰበውን የቃል ምስክሮች ማስረጃ ማለትም የቀዳሚ ምርመራ ክስ ፋይል አስከፍቶ ለማሰማት ነበር ተጠርጣሪዎችን ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይዞ የቀረበው። ተጠርጣሪዎቹ ለችሎቱ ባሰሙት ተቃውሞ የቀዳሚ ምርመራ ክሱ እጃችን አልገባም፣ ጠበቃ ለማፈላለግ በቂ ጊዜ አልተሰጠንም ብለዋል። አቃቢ ሕግ በበኩሉ አርብ ዕለት መረጃው ደርሷቸው እንደነበረና ጠበቃ አፈላልጎ ለማቆም በቂ ጊዜ እንደነበራቸው ለችሎቱ አስረድቷል። ግራቀኙን ያደመጠው ችሎቱም የቅድመ ምርመራ ክሱ ወረቀት ለ47ቱም ተጠርጣሪዎች እዛው ችሎት ላይ እንዲሰጣቸው ያዘዘና የተሰጣቸው ሲሆን ተጠርጣሪዎችም ጠበቃቸውን በማቆም ለሐሙስ ነሐሴ 9 ቀን 2011 ዓ.ም የቅድመ ምርመራ የምስክር ቃል ለመስማት ተለዋጭ ቀጠሮ ሰጥቷል። ዛሬ ፍርድ ቤት ከቀረቡት መካከል በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የነበሩት አቶ የማነ ታደሰና የልዩ ኃይሉ የሎጂስቲክስ ኃላፊ ኮሎኔል አለባቸው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። በተያያዘ ዜና በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ላቀረበው የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት 4 ቀናት ፈቅዷል። በመጽሔት ዘገባ ይዘናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የትረምፕ አስተዳደር ዩናይትድ ስቴትስ ውስጥ የሚገኙና ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለውን ወይም የአሜሪካ ዜግነት ለማግኘት የሚያመለክቱ የውጭ ሀገር ሰዎች ለባለዝቅተኛ ገቢ ሰዎች የሚሰጠውን የሕክምና እርዳታ መርሃ ግብር ሜዲኬድ፣ የምግብ ወይም የመኖሪያ ወጪ ድጎማ የመሳሰሉ የመንግስት እርዳታዎችን የተጠቀሙ ከሆነ ሊያስከለክላቸው የሚችል አዲስ ፖሊሲ ይፋ አድርጓል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎቶች ተጠባባቂ ዲሬክተር ኬን ኩቺኔሊ ዛሬ በዋይት ሀውስ አዲሱን ፖሊሲ ይፋ ሲያደርጉ ዩናይትድ ስቴትስ መጥተው ለመኖር የሚፈልጉ ሰዎችን በራሳቸው እንዲተማመኑ፣ ራሳቸውን እንዲችሉ የሚያበረታታ ደንብ ነው ብለውታል። አዲሱ ፖሊሲ እንደ አውሮፓውያን አቆጣጠር በመጪው ጥቅምት 15 ቀን ተግባራዊ እንደሚሆን የታወቀው በዚህ አዲስ ደንብ የሚመለከታቸው አመልካቾች በ36 ወራት ጊዜ ውስጥ ከ12 ወር ለሚበልጥ ጊዜ አንድ ወይም ከአንድ በላይ የመንግስት ድጎማ ወይም እርዳታ የተቀበለ እንደሆነ ነው የተመለከተው። በአንድ ወር ሁለት የተለያየ የመንግስት እርዳታ ማግኘትም እንደ ሁለት ወር ነው የሚታሰበው ይላል ደንቡ። የኢሚግሬሽን ተሟጋች ቡድኖች ህጉን አስቀድመውም ሲቃወሙት ቆይተዋል። ይህንን ደንብ ከሁለቱ በላይ አባል ድርጅቶች ያሉት የኒውዮርክ የኢሚግሬሽን ጥምረት የተባለ ቡድን አዲሱን ፖሊሲ መጤጠልና በማህበራዊ ኑሮ መደብ ላይ የተመሰረተ ሲል አውግዞ እንታገለዋለን ብሏል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሆንግ ኮንግ ውስጥ ዛሬ በቁጣ የገነፈሉ ተቃዋሚዎች መንገዶችን ዘግተው ውለዋል። የፖሊስ አባላት ማለዳ ላይ የተቃውሞ ሰልፉ እንዲበተን ቢያዙም ትዕዛዙን ሰልፈኞቹ አላከበሩም። ሪቻርድ ግሪን ያጠናቀረው ዘገባ አለ። አዳነች ፍሳሐ ታቀርበዋለች።
በሆንግ ኮንግ በርካታ መንደሮች ብዙ ሰዎች መቁሰላቸው ተዘግቧል። ሌሊቱን የጥይት ፍንዳታ በተደጋጋሚ ይሰማ በነበሩባቸው ቦታዎች በጭስ ተሞልቶ ነበር። የሰዎች ጩኸትም ይሰማ ነበር። መንግስት በቆጠረው መሰረት 54 ሰዎች ቆስለዋል። ከነሱም ሁለት ሰዎች ሆስፒታል ገብተው በአስጊ ሁኔታ ላይ እንደሚገኙ ዛሬ ተገልጿል። 28 በተሻለ ሁኔታ እንደሚገኙ የሆስፒታሉ ባለሥልጣኖች ተናግረዋል። ተቃዋሚዎች በሆንግ ኮንግ ዓለም አቀፍ አይሮፕላን ማረፊያ ላይ የተቃውሞ ሰልፍ ማካሄዳቸው ባለሥልጣኖቹ የዛሬውን በረራ ሰርዘዋል። የሆንግ ኮንግ የጸጥታ ጥበቃ ሚኒስትር ጆን ሊ ያብራራሉ። በአስተርጓሚ ነው የቀረበው።
የህዝቡን ሰላም የሚያምሱ ህገ ወጦች መሰባሰቦች ሲኖሩ ፖሊሶች በህጉ መሰረት እርምጃ የመውሰድ ግዴታ አለባቸው። ፖሊሶቹ እርምጃ ከመውሰዳቸው በፊት እርምጃ ሊወሰድ እንደሚችል ማስጠንቀቂያ ስለሰጡ ሰልፈኞች በፍጥነት እንዲበተኑ እድል አግኝቶ ነበር።
የከተማይቱ ባለሥልጣኖች የእስያ የገንዘባዊ ተቋም ማዕከል በሆነችው ከተማ ለሁለት ወራት ያህል ሲካሄድ በቆየው ተቃውሞ ላይ የሚወስዱትን እርምጃ ዛሬ አጠናክረዋል። ፖሊሶች ሁከትን ለመከላከል የውሃ ግፊት መሳሪያ ይዘው ታይተዋል። የቻይና ግዛት የሆነችው ከተማ ተከሳሾች ወደ ቻይና ተልከው ለፍርድ እንዲቀርቡ የሚፈቅድ የህግ ረቂቅን አንቀበልም በማለት የተጀመረው የተቃውሞ ሰልፍ አስረኛ ሳምንቱን ይዟል። የህጉ ረቂቅ አሁን ቢተውም የተቃውሞ ሰልፉ ቀጥሎ የተሻለ ዲሞክራሲ እንዲኖር ወደ መጠየቅ አምርቷል።
ሁለት የፈረንሳይ ግብረ ሰናይ ድርጅቶች 81 ፍልሰተኞችን ትናንት እሁድ ሊቢያ ጠረፍ አካባቢ ከሜዲትራኒያን ባህር ህይወታቸውን አትርፈው ማውጣታቸው ተገለጸ። ካለፈው አርብ ወዲህ ከባህሩ ላይ ተደርሶላቸው ሊተርፉ የቻሉት ፍልሰተኞች ቁጥር 211 ደረሰ ማለት ነው። ድንበር የለሽ ሐኪሞችና ኤስኦኤስ ሜዲትራኒያን የተባለ ቡድን ናቸው። በኖርዌይ ባንዲራ በምትጓዘው ኦሽን ባይኪንግ በምትባል መርከብ ደርሰው ፍልሰተኞቹን ያወጧቸው። ባለፉት ሶስት ቀናት ተደርሶላቸው ከባህሩ ሊወጡ የቻሉት አብዛኞቹ ሱዳናውያን ወንዶች እንደሆኑ ነው የተገለጸው። በአካባቢው የምንንቀሳቀሰው እኛ ብቻ ነን፣ የሊቢያ የጠረፍ ጥበቃ ለተቸገሩ ፍልሰተኞች አይደርስም ሲሉ የኤስኦኤስ ሜዲተራኒያን እንቅስቃሴ አስተባባሪ ገልጸዋል። የአካባቢው የአየር ሁኔታ አመቺ በመሆኑና
በኢድ አልሃዳ በዓለም ምክንያት ብዙ የባህር ዳርቻ ጥበቃ ፖሊሶች በብዛት ስለማይሰማሩ በሚቀጥሉት ጥቂት ቀናትም ውስጥ ተጨማሪ ፍልሰተኞች ከጠረፉ መንቀሳቀሳቸው የማይቀር ነው ሲሉ ስጋታቸውን ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በናይል ሳት ቪኦኤ 24 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 6 2011 ዓመተ ምህረት ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በዚህ ምሽት ከተለያዩ ሪፖርተሮቻችን የተለያዩ አካባቢዎች ካሉ ሪፖርተሮቻችን የደረሱን ዘገባዎች፣ የሶማሌ ክልል የአንድ ዓመት የለውጥ እንቅስቃሴ ግምገማ፣ የባሌ የመሬት ጥያቄ እንዲሁም ስፖርትና አፍሪካ ነክ ርዕሶች ተይዘዋል። አብራችሁን ቆዩ።
አሁን የምሽቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ ነው የምንሸጋገረው።
የምሽቱ አብይ ርዕስ ቀጥሎ ይቀርባል። የፊታችን 2014 ዓ.ም መገባደጃ ላይ እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ በሕገ መንግሥቱ በተቀረጸው ማዕቀፍና ጊዜ እንዲካሄድ የገዢው ኢህአደግ ሥራ አስፈጻሚ ኮሚቴ አቋም መያዙ ተገልጿል። የተለየ አቋም የያዙ አካላት በድምፅ ካሸነፉ ግን የምርጫው ጊዜ ይራዘም ለሚለው ሐሳብ ለመገዛት ኢህአደግ ዝግጁ መሆኑን የሥራ አስፈጻሚ ኮሚቴው አባልና የግንባሩ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። የኢህአደግ የሥራ አስፈጻሚ ኮሚቴ ለሁለት ቀናት አካሄደው ባለፈው አርብ ምሽት ያጠናቀቀውን ስብሰባውን ውጤት አስመልክቶ አቶ ፍቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ይዟል።
የገዢው ፓርቲ ኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ የተካሄደው ወቅታዊ የፖለቲካ ትኩሳቶች መነጋገሪያ በሆኑበት፣ የተለያዩ ጉዳዮች ምላሽ በሚፈልጉበት ወቅት ነው። መደበኛው አካሄድ ታሳቢ ከተደረገ ለቀጣዩ አገር አቀፍ ምርጫ የቀረው ለምሳሌ ከአንድ ዓመት ያነሰ ጊዜ ነው። የሥራ አስፈጻሚ ኮሚቴ ስብሰባው ከተነጋገረባቸው ነጥቦች አንዱ ይሄው የምርጫ ሰሌዳ ጉዳይ መሆኑን ከፍተኛ የገዢው ፓርቲ ባለስልጣን ለአሜሪካ ድምጽ ገልጸዋል። በስልክ ያነጋገርኳቸው የኢህአዴግ ሥራ አስፈጻሚ ኮሚቴ አባልና በግንባሩ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ዘርፍ ኃላፊ አቶ ፈቃዱ ተሰማ ተደረሰበት ያሉትን ድምዳሜም አብራርተዋል።
ምርጫን በሚመለከተው የ2012 ምርጫ በኢህአዴግ አቋም ህገ መንግስቱ ባስቀመጠው ማዕቀፍ እና ባስቀመጠው ጊዜ መካሄድ አለበት የሚል ጽኑ አቋም አለው ኢህአዴግ። ይህንን ሰፊ ክርክርና ሰፊ ውይይት ካካሄድና ጥናት ላይ ተመሰርተው በግብታዊነት ሳይሆን ምርጫው በህገ መንግስቱ ማዕቀፍ ሊያደግ ምን ውጤት ያስከትላል የሚል ብቻ ሳይሆን ህገ መንግስቱን ተከትሎ መካሄድ አለበት የሚል ጽኑ አቋም ስላለው ለህገ መንግስቱም ተጠያቂ በመሆኑ ህገ መንግስቱን ማክበርና እንዲከበር የማድረግም ጽኑ አቋም ስላለው ስራ አስፈጻሚ ኮሚቴው እንዲያደግ አቋም ይዘዋል። ይሄ እንዲያደግ ነው። ሌሎች ምርጫን የሚወስኑ አካላት ይኖራሉ። ምርጫውን የሚወስኑ አካላት በድምፅ የሚሸነፍ ከሆነ በዛ ድምፅ የሚገዛ ይሆናል። ነገር ግን እንደ አቋም ኢህአዴግ በጊዜው እና በህገ መንግስቱ በተቀመጠው አቅጣጫ ይካሄዳል የሚል ጽኑ እምነት አለው። ይህንን አቋም ግልጽ አድርጓል። ሌላው የፓርቲን ውህደት የሚመለከት ነው። አንድ ጠንካራ የፖለቲካ እና የኢኮኖሚ ማህበረሰብ፣ ያ ማለት ፌዴራላዊ ዲሞክራቲክ ኢትዮጵያን ያገንባት ጽኑ እምነት አለው ኢህአዴግ። በመሆኑ ህብረ ብሔራዊ ድርጅት፣ አንድ ሀገር ወጥ ድርጅት፣ ሀገራዊ ድርጅት ያስፈልገዋል የሚል እምነት ላይ ደርሷል። በሐዋሳ ጉባኤ አቅጣጫ አስቀምጧል። በዚህም አቅጣጫው ጥናቱ ተጠናቀው በየብሔራዊ ድርጅቱና በአጋር ድርጅቶቹ ውይይት የተደረገ ነው። ውይይቱ በሁሉም ደረጃ በስራ አስፈጻሚ እያለቀ አይደለም፣ በአብዛኛው የተካሄደ ቢሆንም ይህን በፍጥነት አልቆ ስራ አስፈጻሚዎቹ ያላቸውን አቋም ኢህአዴግ ስራ አስፈጻሚና ምክር ቤት እንዲያቀርቡ ነው የሚጠበቀው። ይህን በፍጥነት እንዲያልቅ ነው።
ውህደቱ ግን ከምርጫው በፊት ይካሄዳል የሚጠናቀቅ ነው አቶ ፈቃዱ ይታወቃል።
ይሄ በብሔራዊ ድርጅቶችና በአጋር ድርጅቶቹ የስራ አስፈጻሚ ኮሚቴ ተዋይቶ ካለቀ በኋላ በኢህአዴግ ጽህፈት ቤት በኢህአዴግ ምክር ቤት ወይም በኢህአዴግ ስራ አስፈጻሚ ከቀረበ በኋላ የሚታወቅ ነው የሚሆነው። እኛ ግምት ከዛ በፊት ይሆናል ብለን እናስባለን። ግን በውይይት የሚያልቅ ነው። በቀነ ገደብ እንዲህ ነው ተብሎ ወደ ፍርድ ቤት የሚወሰን አይደለም። ውይይት ነው። በመጨረሻም የደቡብ ጉዳይ እንደሚመለከት ነው ሄደን በአስረኛ መደበኛ ፒቻይ ጉባኤ ይወሰነዋል። ሳይንሳዊ ጥናት አጅቦ አቅርቧል። ማዕከላዊ ኮሚቴና ስራ አስፈጻሚም የኢህአዴግ ጽህፈት ቤት የኢህአዴግ ስራ አስፈጻሚ በአሁን ታይቶታል። የቀረበው ትክክል ነው የሚል አይቶታል። ይሄ ማለት ብቻ ሳይሆን ድጋፍ ለመስጠትም ቁርጠኝነቱን አሳይቷል ማለት ነው። ስለዚህ በአጠቃላይ የስራ አስፈጻሚ መደበኛው ስብሰባ ሲታይ የተሻለ መግባባት፣ የተሻለ ትግል የተደረገበት ቀጣይ ታሪካዊ ኃላፊነቱን ለመወጣት ኢትዮጵያንና ህዝቦቿን በለውጡ በሚፈልጉት ለማስቀጠል ቁርጠኝነት የታየበት ነው ብሎ መውሰድ ይቻላል።
አቶ ፈቃዱ፣ እዚህ ላይ ከዚህ በፊትም የተደረጉ የስራ አስፈጻሚ ኮሚቴ ስብሰባዎች በመግባባት ተጠናቀቁ ይባልና በተለያዩ ርዕሰ ጉዳዮች ላይ መግባባት ላይ ስምምነት ላይ ተደረሰ ይባልና በኋላ ግን አንደኛው አባል ድርጅት ከግንባሩ አባል ድርጅቶች አንዱ ከዛ ጋር ተቃራኒ የሆነ መግለጫ ሲያወጣ ወይም ከዛ ያፈነገጠ አካሄድ ሲሄድ ይታያል። የአሁኑ ስብሰባ በድምጽ ብልጫ ነው በጋራ መግባባት ነው ሲወሰን የነበረው? እንዴት ነው? ሁሉም ፓርቲዎች ተስማምተዋል? አራቱም የኢህአዴግ አባል ድርጅቶችና አጋር ድርጅቶችም ሊሆን ይችላል።
በአሁኑ በነበሩት ስብሰባዎችም በአብዛኛው በመግባባት ነው። የማይጠበለው ሀቅ በአንዳንዱ ጉዳዮች በድምጽ ብልጫ የሚሄድበት ነው የነበረው። በአሁኑ በአጠቃላይ ኃላፊነት የተሞላ ውይይት ነው ማለት ይቻላል። ከድርጅትና ከቡድን በላይ ከስሜት በላይ ኢትዮጵያና ህዝቦቿ ለውጡ መቀጠል አለበት የሚል ኃላፊነት የተሞላበት የሰከነና ብስለት ያለው ውይይት ነው የተካሄደው። በመሆኑም በአብዛኛው በመግባባት ነው የተወጣው። ከዚህ በፊት የነበሩት ስህተቶች መታረም እንዳለባቸው ኪስ የተደረጉበት ሁኔታ ስለነበሩ ከሌላው ጊዜ የተለየ እና የሰከነ የበሰለና ኃላፊነት የተሞላው ከስሜትም የጸዳው የተሰረገበት ነው የሚል ነው ያየ ነው።
ስለዚህ የገለጹልኝ ነገሮች በሙሉ ሁሉም ፓርቲዎች የተስማሙባቸው፣ አራቱም አባል ድርጅቶች የተስማሙባቸው እንጂ በድምጽ ብልጫ የተወሰኑ አይደሉም።
የለም፣ በአጠቃላይ በኮንሰንሰስ ነው።
እዚህ ላይ አቶ ፈቃዱ፣ የሰኔ 15ቱ ክስተት ከተፈጠረ በኋላ የመጀመሪያውን ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ያ ጉዳይ ተነስቶ ነበር? በስብሰባው
ተነስቷል። ጉዳዩ አሳዛኝ ነው። ጉዳዩ የተቃጣው በግለሰቦች ላይ አይደለም፣ በሁለት የመንግስት ክንፎች ላይ ነው። በፖለቲካና በደህንነት ወሳኝ የመንግስት ክንፎች ላይ የተቃጣ ሁኔታ ነው፣ የግለሰቦች አይደለም። ይህ ነገር በሀገረ መንግስቱ ላይ የተቃጣ፣ በለውጡ ላይ የተቃጣ፣ በአጠቃላይ የኢትዮጵያ ያለው ላይ የተቃጣ ነው የሚል ነው ማዕከላዊ ኮሚቴው ስራ አስፈጻሚ ያየው። ከዚህ ጋር ተያይዘው ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና በማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ ኦፊሴላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ፣ ከባህሉ ያፈነገጠ እንደሆነ፣ ስሜት የተጨጨ ነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው።
አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝና ይሄኛው ነው ጥፋተኛ ይሄኛው እንዲማረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ
ከዚህ ድርጊት መቆጠብ አለባቸው ነው ከኢህአዴግ ባህል ውጪ ነው ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስለላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና መተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው።
ከለውጡ አንጻር በተለይ ለውጡ እንዲሳካ የሚፈልገው ደረጃ እንዲደርስ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነት ወላዋይነት እንዳለም ተገምግሟል ብለዋል ቀደም ሲል ሲያብራሩልኝ። ከዚህ አንጻር በድርጅት ደረጃ ነው ለምሳሌ ከአራቱ አባል ድርጅቶች ውስጥ ይሄኛው ድርጅት ከለውጡ አንጻር በሚገባ እየተራመደ አይደለም ለውጡን ወደፊት ያስኬድ አይደለም በሚል ነው ግምገማው ወይስ እንደ ኢህአድግ ነው ግምገማው?
በድርጅት ደረጃ በዚህ የተፈረጀ የለም። ተጨካይነት ከየሁሉ ብሔራዊ ድርጅት ሊኖር ይችላል። ህዝበኝነት የሰፋ ነው ወላይነትም የሰፋ ነው። በመሆኑም ይሄ ድርጅት ነው ተቸካይ፣ ይሄ ድርጅት ነው ህዝበኛ፣ ይሄ ድርጅት ነው ወላይ፣ ይሄ ድርጅት ነው ለእንትኑ የቆመው በሚል ሳይሆን ከዚህ ነጥቦች አኳያ በምን ደረጃ ነው እያንዳንዱ ያለው የሚል እያንዳንዱ ብሔራዊ ድርጅት አባል ድርጅቶቹ ገምግቡ እንዲያመጡ ነው የተቀመጠው እንጂ በድርጅት ተፈረጀ ሳይሆን እንደ ኢህአዴግ የገመገምን ስለሆነ ኢህአዴግ የሚመለከቱ በጅታዎች ናቸው ብለን ያየ ነው።
አቶ ፈቃዱ ተሰማ የኢህአዴግ የሥራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳይ ዘርፍ ኃላፊ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም ነው የማመሰግነው ስለ ጊዜዎት።
አመሰግናለሁ።
ለሁለት ቀናት የተካሄደው የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ በሌሎች አገራዊና ወቅታዊ ጉዳዮች ላይም ውሳኔዎች ማስተላለፉን አቶ ፈቃዱ ተሰማ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። እስክንድር በቀሪ ጉዳዮች ላይ ከአቶ ፈቃዱ ተሰማ ጋር የተነጋገረባቸውን ጉዳዮች በሌላ ዝግጅት ይዞ ይመለሳል። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። መጽሔቱ ይቀጥላል።
አገራዊ የደህንነት ስጋትን ሚዛኑን ባልጠበቀ አገላለጽ ማስተጋባት ወደ ሀገራዊ ውድቀትና መፈራረስ ሊያመራ ይችላል ሲሉ አንድ የቀድሞ ፖለቲከኛ አሳሰቡ። በኢትዮጵያ የሚገኙ ፓርቲዎች ሁሉ ሀገራዊው ምርጫ በተያዘለት የጊዜ ሰሌዳ መሰረት እንዲካሄድ መሰራት አለበት ሲሉም ማሳሰባቸውን ጠቅሶ መለስካቸው አምሃ ተከታዩን አድርሶናል።
የኢትዮጵያን የፖለቲካ አጀንዳ አድማስ ማስፋት በሚል ርዕስ ዙሪያ ነጻነትና እኩልነት ፓርቲ ባዘጋጀው መድረክ ሌሎች ተያያዥነት ያላቸው ንዑስ ርዕሶች የውይይት መነሻ ሐሳብ ለሰነዘሩት ተመራማሪዎችና ባለሙያዎች አድለው ነበረ። የፖለቲካ ፓርቲዎች፣ ዴሞክራሲና የፌዴራል ስርዓት ግንባታ በኢትዮጵያ የፖለቲካ ትኩረት የተነፈጉ አጀንዳዎች አርብቶ አደሩ እንደ ማሳያ፣ የኢትዮጵያ ፖለቲካ እንኳን አጀንዳዎች እና የኢትዮጵያ ፖለቲካ የወደፊት ትኩረት አቅጣጫ የሚሉ ነበሩ። የኢትዮጵያ ፖለቲካ የወደፊት ትኩረት አቅጣጫ በሚለው ርዕስ የመወያያ ሐሳባቸውን ያቀረቡት አቶ ሙሼ ሰሙ ቀደም ባሉት ዓመታት በነበረው የኢትዮጵያ ፖለቲካ በንቃት ተሳትፈዋል። በዚህ ውይይት መድረክ ያቀረቧቸው ሐሳቦች በወቅቱ የሀገሪቱ ፖለቲካዊ ችግሮች ላይ ያተኮሩ ነበሩ። እንደ አቶ ሙሼ ሰሙ አመለካከት በኢትዮጵያ ካለፉት ሁለት አስርት ዓመታት በላይ ለዴሞክራሲና ለልማት ሲደረግ የነበረው ትግል ከሦስት ዓመታት ወዲህ ተጠናክሮ ቀጥሏል። በገዢው ግንባር በኢህአዴግ ውስጥም የአስተሳሰብ ልዩነት ፈጥሮ ሁለት ኃይሎች እንደወጡ ይታያል። አንዱ የሕዝቡን ፍላጎት የተከተለና እስከ ዛሬ የተገኙ ለውጦችን የሚያራምር ሲሆን፣ ሌላኛው ደግሞ ይህን ለውጥ የሚቃወምና ወደ ኋላ ለመመለስ የሚታገል ኃይል እንደሆነ ያስረዳሉ። ይህን ሀገሪቱ የምትገኝበትን አጠቃላይ ፖለቲካዊ፣ ምጣኔ ሀብታዊና ማኅበራዊ እውነታ የሚገለጽበትን አገላለጽና አስተሳሰብም አቶ ሙሼ ተንትነዋል። አንዳንዶቹም በተለይም እሳቸው እንዳሉት ልሂቃኑ ኢትዮጵያ አሁን የምትገኝበትን ሁኔታ ከዩጎዝላቪያ፣ ከሶሪያ፣ ከሊቢያ፣ ከየመንና ከመሳሰሉት አገሮች ጋር ያመሳስሉታል። ይህ በእሳቸው አመለካከት ጨለምተኝነት ነው።
ይሄ ልምድ በእኔ እምነት ጨለምተኝነት የሚወስደን ወደ ፈለግነው ጨለምተኝነት ነው። ስጋቶችን በሚመጥናቸው ልክና ደረጃ ማስቀመጥ ካልቻለንና እኛ በተለያየ መንገድ መድረክ አግኝተን ማይክሮፎን ጨብጠን ሀሳባችንን የምንገልጽ ሰዎች ስጋቶቻችንን ታች ካለው ማህበረሰብ በጎላ መልኩ የምናሳይ ከሆነ ይህንን አምኖና ተቀብሎ ሁሉንም ነገር ራስን ከመከላከልና ከመጠበቅ አኳያ ሊወስዶ ይችላል ማህበረሰቡ። ይሄ ደግሞ መንግስታዊ መዋቅሮች የደህንነት፣ የፍትህ፣ የመከላከያ የመሳሰሉትን ተቋሞች በሙሉ ወደ መጠራጠር፣ ወደ አለመቀበል፣ አለመታዘዝን ነው የሚያስከትለው። ይሄ ደግሞ ለመፍረስ አንድ እርምጃ ወደ አደጋው ነው የሚያቀርበን እንጂ ገንቢ አይደለም። በእኛ በኩል ተስፋዎቹ ላይ ብዙ ካፒታላይዝ እያደረግን ስጋቶቻችንን ግን በሚመጥነው ትንታኔ ካልሄድንበት እኔ ጨለምተኝነቱ ያፈርሰናል። ከእውነተኛው ችግር ይልቅ ከመጣንበት ታሪካችንና ከመጣንበት ዝንባሌያችን ይልቅ ጨለምተኝነታችን እንደ ህዝብ ሊያፈርሰን ይችላል። በተለይ ልሂቃኑ ላይ የሚታየው ስጋት፣ ልሂቃኑ ላይ የሚታየው ፍርሃት፣ ልሂቃኑ ላይ ኤክስፕረስ የሚደረግበት ትንታኔ በጣም አደገኛ ነው ባይ ነኝ።
በአቶ ሙሸ ሰሙ ትንታኔ መሰረት በአሁኑ ወቅት በሀገሪቱ ተስፋና ስጋት ተነባብረው የሚታዩባቸው ሁኔታዎች አሉ። ከእነዚህ አንዱ በ2012 ይካሄዳል ተብሎ የሚጠበቀው ሀገር አቀፍ ምርጫ ነው። አንዱ ኃይል ምርጫው ህገ መንግስታዊ ድንጋጌ ስለሆነ ሰማይ ዝቅ ምድር ከፍ ቢል በተያዘለት ቀነ ቀጠሮ መካሄድ አለበት የሚለው ነው። ሌላው ኃይል ደግሞ ሰላም የለም፣ ምርጫውን ማካሄድ እንደ ሀገር ያፈርሰናል ይላል። በአቶ ሙሽ የሰሙ አተያይ ሁሉም ወገን ሰላምን ለማምጣት የየራሱን ድርሻ ከተወጣ በዚህ ውዝግብ ውስጥ ለመግባት አንገደድም ባይ ናቸው።
ስለዚህ ሁሉም ድርጅቶች ምርጫ ይካሄድ አይካሄድ የሚለው ውዝግባቸውን አቁመው ምክንያት ያደረጉትን ሰላም ለማምጣት የድርሻቸውን መወጣት አለባቸው። አንደኛው ነው። ሁለተኛው ምርጫ የማይካሄድበት መሰረታዊ ምክንያት በኢትዮጵያ ቆዳ ስፋት በአጠቃላይ ሰላም ባለመኖሩ ነው። በተወሰኑ አካባቢዎች ያለ ግጭት ነው። ከዚህ በፊት ለምሳሌ ሶማሌ አካባቢ ግጭቶች እያሉ ምርጫ ተካሄዷል። ያንን አካባቢ ለጊዜው ምርጫውን አቆይቶ ሰላም ሲሰፍን ምርጫው ተካሄዷል። በአንድ አካባቢ በአንድ ወረዳ ወይም በአንድ መንደር ውስጥ ግጭት ስላለ ብቻ ምርጫውን ለማራዘም ምክንያት አድርጎ ማቅረብ ለእኔ ትክክለኛ መንገድ አይደለም ብዬ ነው የማስበው። እና ምርጫው መካሄዱ አሁን ያለው መንግስት ላይ ያለውን ጥርጣሬ በተሻለ ደረጃ ለሚመጣው መንግስት ጉልበትና አቅም ስለሚሰጥ በምርጫ ስለሚመጣ ወደ ስልጣን ማንም ይሁን ማን፣ ኢህአዴግም ሊሆን ይችላል፣ ተቃዋሚዎቹም ሊሆን ይችላሉ፣ ያ ኃይል የህዝብ ተቀባይነትን በተሻለ ደረጃ ስለሚያገኝ ለወደፊት ራዕያችን ስንቅ ነው ብዬ ነው የማምነው። ከዚህ አኳያ እንግዲህ አሁን ምርጫ ቦርድን ገለልተኛ የማድረግ ምርጫን ለማካሄድ የሚያስፈልጉ ስንቆችና አቅርቦቶችን የማሟላት እንደታየው ባለፉት 4 ወይም 5 ምርጫዎች ያልነበረ ሪሶርስ ነው ለምርጫ ቦርድ የተመደበለት። እነዚህ ተስፋዎች ናቸው ብዬ ነው። ምክንያቱም ምርጫው ተጭበርብሯል ወይንም ደግሞ ምርጫው ነፃና ገለልተኛ ባልሆነ ኃይል የተካሄደው የሚለውን ነገር ከወዲሁ ለመቅረፍ ስራ እየተሰራ ነው። እነዚህ ስራዎች ከነበሩት ስራዎች በተሻለ ደረጃ የምናያቸው ስለሆነ ተስፋ ሰጪዎች ናቸው ላለው
በኢትዮጵያ ፖለቲካ ትኩረት የተነፈጉ አጀንዳዎች የአርብቶ አደሩ ልማት እንደ ማሳያ በሚለው ንዑስ ርዕስ የውይይት መነሻ ሀሳብ የሰጡት ዶክተር ኮንቴ ሙሳ ከሉንድ ዩኒቨርሲቲ ስዊድን ነበሩ። ዶክተር ኮንቴ እንዳስረዱት በኢትዮጵያ አርብቶ አደር አካባቢዎች የሚካሄዱ የልማት መርሃ ግብሮች የነዋሪዎቹን ሕይወት የሚለውጥና በእነሱ ላይ ያተኮረ አይደለም። ልማት አንዱን አኮስምኖ ሌላውን የሚያፋፋ መሆን የለበትም ይላሉ። ስለ ልማትም ሆነ ስለ ሀገር አንድነት ሲታሰብ ማዕከሉ ህዝብ መሆን አለበት።
ስለ ሀገራችን አንድነት፣ ስለ ኢትዮጵያ አንድነት፣ ስለ ነጻነት ስናወራ ብዙ ጊዜ እኔ ስለ መሬት ነው የምናወራው። ስለ አፋርም ሲነሳ፣ ስለ ሶማሊያ ሲነሳ በአብዛኛው ጊዜ የሚነሳው ስለ ፖርቱ ነው፣ ስለ ወደቡ ነው፣ ስለ የተፈጥሮ ሀብቱ ነው። ህዝቡን ምን እናድርገው? እና አሁን ያለው ዲስኮርስ እኔ የፖለቲካ ትርክታችን ስለ ህዝብ መሆን አለበት። ህዝብ ሲኖር ነው አገር የምትኖረው። ህዝብ ሲኖር ነው ደግሞ ስለ አንድነትም ማውራት የሚችለው።
የኢትዮጵያ ፖለቲካ አንኳር አጀንዳዎች በሚለው ንዑስ ርዕስ የውይይት መነሻ ሀሳብ ያቀረቡት ዶክተር መላኩ ተገኝ ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ በሀገሪቱ የሚነሱ የውይይት የክርክር ርዕሰ ጉዳዮች በተለያዩ ምክንያቶች ችግር ያለባቸው እንደሆኑ ገልጸዋል። እውቀት አልባ አባባሎች እና አስተያየቶች እንደሚሰነዘሩም ጠቅሰው ይህም አገሪቱ ከምትገኝበት መሠረታዊ ችግሮች ውይይቱን እንደሚያርቀው ይከራከራሉ። በእሳቸው አስተያየት በኢትዮጵያ ውስጥ ቅድሚያ ሊሰጠው የሚገባ አጀንዳ ልማት ነው።
ከሁሉ አስቀድሞ አገራችን ድሃ ነች። ስለዚህ ይህን ድህነት ማውደም አለብን። አገራችን ካለችበት ኋላ ቀርነት መውጣት አለባት። ይሄ ምንም ጥያቄ የለውም። ስለዚህ በኢትዮጵያ ውስጥ መኖር ካለበት የፖለቲካል አጀንዳ አንደኛውና ትልቁ ዴቨሎፕመንት ነው። የማንኛውም ፖለቲካ ፓርቲ ትልቁ አጀንዳ ዴቨሎፕመንት መሆን አለበት። ምክንያቱም ኢትዮጵያ ውስጥ እንዳለው ድህነት እኔ በበኩሌ ብዙ ሀገሮች አይቻለሁ። ኢትዮጵያ ውስጥ እንዳለው ድህነት የትም አላየሁም። እጅግ አድርጎ በድህነት የሚኖር ህዝባችን የማንኛውም ፖለቲካ ፓርቲ ጥልቁ አጀንዳ ድህነትን ማስቀረት መቻል መሆን አለበት።
ነጻነትና እኩልነት ፓርቲ ባዘጋጀው በዚህ የውይይት መድረክ ላይ የተገኙ ታዳሚዎች በቀረቡት ሐሳቦች አስተያየቶቻቸውን ሰንዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እና በእጅ ስልካችሁም voa.horn.mobi ላይ ልታገኙን ልታዳምጡን ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቁ፣ በቀላሉ ታዳምጡናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታዳምጡ እንጋብዛለን። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሽያኑ ዳን ክራፍትን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ስርጭት ዋና አዘጋጅ አሉላ ከበደ ነው። እያስተናገድናችሁ ያለ ነው ሰሎሞን አባትና
ቆንጅት ታየነን።
አሁን ለምሽቱ ወደ ተያዘው ሁለተኛ አጋማሽ ዝግጅት የመጀመሪያ ዘገባ እናልፋለን።
በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀን እንዲራዘም ላቀረበው የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት 4 ቀናት ፈቅዷል። ዮናታን ዘብዲዮስ የችሎቱን ውሎ ተከታትሎ ተከታዩን ዘግቧል።
በተጠርጣሪዎች ላይ ለሚደረግ ተጨማሪ ምርመራ የ14 ቀናት ቀጠሮ የጠየቀው ፖሊስ የቀሪ የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማውጣት፣ ያልተመለሱ የጦር መሳሪያ ማስመለስ፣ የተጻፉ ደብዳቤዎችን መልሶ ማሰባሰብና የመሳሰሉ ቀሪ ስራዎች አሉኝ ብሏል። የቴክኒክ ማስረጃዎችን ከብሔራዊ ደህንነት ቢሮና ከሌሎች መንግስታዊ ተቋማት የማስመጣትና ያልተያዙ ግብረአበሮቻቸውን መያዝ ያላጠናቀቁ ስራ በመሆናቸው አጠናቅቄ ለፍትህ አካል እስካቀርብ ድረስ በወንጀለኛ መቅጫ ህግ አንቀጽ 59 በተደነገገው መሰረት ተጨማሪ 14 ቀናት እንዲፈቀድ ሲል ነው የጠየቀው። በነ ታሪኩን ለማመዝገብ የተጠረጠሩ 9 ተጠርጣሪዎች የቀረቡባቸውን የወንጀል ጭብጦች አይመለከቱንም፣ የፖለቲካ ጣልቃ ገብነት ያለበት የዜጎችን ነጻነትና መብት ለመገደብ የሚሰራ ሴራ ነው ሲሉ ተቃውመዋል። ክሱ ሳይመሰረትባቸው 25 ቀናትን መታሰራቸውን ለፍርድ ቤት ገልጸው ምርመራዎቹ በአጭር ጊዜ ውስጥ የሚያልቁ ነው ሳለ መርማሪ ፖሊስ የጠየቀው ተጨማሪ የጊዜ ቀጠሮ ሆን ተብሎ እኛንም ቤተሰቦቻችንም ለማጉላላት የሚደረግ ድርጊት ነው ብለዋል። ፖሊስ ለተጠረጠርንባቸው ወንጀሎች በቂ ማስረጃ የለውም፣ ለወንጀሉም ተጠያቂው እኛ ሳንሆን መንግስት ራሱ ነው፣ ይልቁንስ ሰብአዊና ዲሞክራሲያዊ መብቶቻችን የተጣሱ ስለሆኑም ፍርድ ቤቱ ይህንን ከግምት በማስገባት በነጻ ያሰናብተን አሊያም የዋስትና መብታችን ተጠብቆ በውጭ ሆነን እንድንከታተል ሲሉ ጠይቀዋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመ በመሆኑ በወንጀል ህግ 238 መሰረት የዋስትና መብት አያሰጥም ብሏል። በርካታ ህገወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን፣ ከ300 በላይ ምስክር ያላቸውን ግለሰቦችና የ150 ተከሳሾችን ቃል መቀበሉን ይፋ ያደረገው ፖሊስ በርካታ የተዘረፉ የመንግስት ኮምፒውተሮችን፣ የቤትና የቢሮ እቃዎችን መያዙንም ለችሎቱ አስታውቋል። ፖሊስ ከሲዳማ ዞን የክልልነት ጥያቄ ጋር በተያያዘ በሐዋሳና በዞኑ የተለያዩ አካባቢዎች ሐምሌ 11 2011 ዓ.ም በተፈጸሙት የጥቃት ወንጀሎች ተጠርጥረው በቁጥጥር ስር የዋሉና በምርመራ ላይ የሚገኙትን የ9 ተጠርጣሪዎች በእስካሁኑ ምርመራ ደረስኩበት ያለው ውጤትና 6 የወንጀል ጭብጦችን ለችሎቱ በጽሑፍ አቅርቧል። ከተለያዩ መስሪያ ቤቶች ደብዳቤዎችን የማሰባሰብ፣ በዕለቱ የተገደሉ ግለሰቦችን መለየት፣ የተቃጠሉ የግልና የመንግስት መስሪያ ቤቶችን የፎቶና የተንቀሳቃሽ ምስል ማስረጃ ማሰባሰቡንም ገልጧል። በወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ ዝቅተኛ የወንጀል ተሳትፎ ያላቸውን በመመርመር 332 ግለሰቦችን ከእስር ለቅቅ ያለውን ሲል ፖሊስ አመልክቷል። በፖሊስ የምርመራ መዝገብ ከተዘረዘሩ ክሶች ህገ መንግስታዊ ስርዓትን በኃይል ለመናድ በማሰር ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። ግራና ቀኝ ያዳመጠው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት መርማሪ ፖሊስ 14 ተጨማሪ ቀን የጠየቀ ቢሆንም እስካሁን የምርመራ ስራውን ማጠናቀቅ ነበረበት በማለት ተጨማሪ 4 ቀናትን ብቻ በመፍቀድ ናሴ 10 2011 ዓ.ም ምርመራውን አጠናቆ እንዲያቀርብ ትዕዛዝ ሰጥቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ ባሌ ይወስደናል። ተፈናቃዮች ወይስ ስራ ፈላጊዎች?
በባሌ ዞን በርበሬ ወረዳ ከዚህ ቀደም በተለያየ የጉልበት ስራና እርሻን በእኩል በመስራት ላይ ተሰማርተው የነበሩ ሰዎች መንግስት የራሳችንን መሬት ሰጥቶን ራሳችንን እንድናስተዳድር ሊያመቻችልን ይገባል በማለት ተሰባስበው በወረዳው ጨከታ የሚባል አካባቢ መቀመጣቸውን መነገሩን ተከትሎ የአሜሪካ ድምፅ በቦታው ተገኝቶ የሰፋሪዎቹን ሁኔታ ቃኝቷል። ሰፋሪዎቹ ከዚህ ቀደም ተፈናቅለናል በማለት መናገራቸውን የአሜሪካ ድምፅ ሲዘግብ መቆየቱ የሚታወስ ሲሆን፣ የአሜሪካ ድምፅ በቦታው ያነጋገራቸው ሰዎች ግን ተፈናቅለው ሳይሆን መንግስት መሬት እንዲሰጣቸው ለመጠየቅ አንድ ላይ ተደራጅተው መቀመጣቸውን ነው የተናገሩት።
ረኪኑ መለፋ ብቻውን ነመቡቃተ ባከረ ጅራቱ ደቡ
የመሬት ችግር ብቻ ነው እኛን ያፈናቀለን። ማንም አልለካንም። መሬት ኖሮን ለራሳችን መስራት ስላልቻልን ብቻ ነው ተንቀሳቅሰን ከቦታው የተነሳ ነው። በዚህ መልክ የተሰባሰብነውም አንድ ላይ ሆነን ጥያቄ ከጠየቅን መፍትሄ ልናገኝ እንችላለን በሚል ነው።
ወልጌኔዮ ጋፈነ ፉርማት አርጋችሁን ኦሉ
እነዚህ ሰዎች ከ1100 አባወራ ወይ ደግሞ ከ5000 በላይ ሰዎች የሚሆኑ ሲሆን ቢያንስ ለአንድ ዓመት አካባቢ ሲሰባሰቡ ሲጠረቃቀሙ እንደቆዩ ነው የወረዳው አስተዳደር የሚገልጸው። አቶ ገመቹ ነጋሳ የዚህ ማህበረሰብ አንድ አባልና የሂደታቸው ጸሐፊ ነው። ለረጅም ጊዜ ቀን ስራና የእርሻ ስራን በጋራ ከባለመሬቶች ጋር መስራት የታከተ ኑሮ ሆኖብናል ይላል። መንግስት ጠፊ የሆነ መሬት ፈልጎ ቢሰጠን ብለን ነው የምንመኘው። ለረጅም ዓመታት የሰው መሬት ላይ እርሻን በጋራ ሰርተናል፣ ግን አቅማችንም እየደከመ ጊዜም እየሄደ ነው እየመጣ ያለው። የክልሉ ባለስልጣናትም እዚህ ድረስ መጥተው አነጋግረውናል። ያለውንም ችግር አይተው እኛም ነግረናቸዋል። ወደ የመጣንባቸው ቀበሌዎች እንድንመለስ ነው የነገሩን። ነገር ግን እዚህ ላይ ስጋት አለን። ትተን የመጣናቸው የቀን ስራና የጋራ ስራዎች ባለቤቶቻቸው ለሌላ ሰጥተው ሊሆንብን ይችላል፣ ቦታ ሊያዝብን ይችላል። የት ነው የምንመለሰው? የቀድሞ ስራችንን ጥለን ከመጣን አመት አልፎናል። ሄጄ የሰው ይዞታ ላይ መስፈር አልችልም። ይሄ በጣም ጥያቄ ሆኖብኛል። የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው ሰዎች መፈናቀላቸውንና ችግር እንደደረሰባቸውም ሲናገሩ የቆዩ ሲሆን በአካል ሄደን በአካባቢው በቃኘነው ቅኝት ያነጋገርናቸው ሰዎች ግን ማንም እንዳላፈናቀላቸው ተናግረዋል። የበርበሬ ወረዳ አስተዳዳሪ አቶ ሁሴን ሂኮ ለአሜሪካ ድምፅ እንደተናገሩት ሰዎቹ ከተለያዩ 18 የወረዳዋ ቀበሌዎች ተሰባስበው በሁለት አይነት የተገናኙ ናቸው ይላሉ።
አቶ መሊያም መመልኩን ሻለመታስኬስ
እዚህ ቦታ ላይ የሰፈሩ ሁለት አይነት ሰዎችን ማንሳት እንችላለን። አንደኛዎቹ መሬት ያለውንም ሽጦ ሌላ ተጨማሪ ያገኛለሁ ብሎ ተመኝቶ እዚህ ድረስ የገባም አለ። ሌላኛው ደግሞ እውነትም በጣም የተቸገሩ ልጆቻቸውንም መርዳት የታከታቸው ናቸው። እንዲህ ነው ተሰባስበው አንድ አካባቢ ላይ የተቀመጡት።
ገረመት ጅሬን ከነን ጅጅራ መጀመሪያ እድው ተቆጥ ወለገ።
ባለፈው ሳምንት የበርበሬ ወረዳ ነዋሪዎች ተፈናቅለው ከተፈናቀሉ በኋላ የምግብ እርዳታም በማጣት ከፍተኛ ችግር እንደደረሰባቸው መወራቱን ተከትሎ የኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳደር ደረጃ የማህበራዊ ክላስተር አስተባባሪ ዶክተር ግርማ አመንቴ የሚመራ አንድ ልዑክ ወደ ባሌ ዞን በርበሬ ወረዳ ልኮ ነበር። የልዑኩ አባል የሆኑት የኦሮሚያ አደጋ ስጋት አመራር ኮሚሽን ምክትል ኃላፊ አቶ ገረመው ሊቃ እንደተናገሩት ሰዎቹ ተፈናቃይ አለመሆናቸውን መለየታቸውን ነው።
እነኚህ ሰዎች ተፈናቃይም አጠቃላይ በመደበኛም በእርዳታም በጥናት የተለዩ አይደሉምና እንዲሁ ግን ተሰብስቦ መሬት እንፈልጋለን መሬት ይሰጠን የሚል ጥያቄ ስላቀረቡ መፍትሄ እስከሚያገኙ ድረስ በሚል በእንዲህ አይነት መልኩ ነው እንትን ያልነው። ግን አሁን በአካል ሄደን እንዳየነው እነኝ ሰዎች በጣም ጠባብና ባለቤት ባለው መሬት ላይ እንዲህ ተፋፍነው መቆየት ጥሩ አይደለምና አሁን የምንደረገው እርዳታ እንዳለም ቢሆን ማለት ነው።
ሰዎቹ በአሁን ጊዜ በሌላ ግለሰብ ይዞታ የተያዘ መሬት ላይ የሰፈሩ ሲሆን ከአካባቢው ማህበረሰብ ጋር በስፋት ውይይት ተደርጎ እነሱንም በማሳመን እንዲነሱ መደረጉንም ነው የተናገሩት። ይህንንም ለማድረግ እንደ መፍትሄ ተብሎ የተቀመጠውን አቶ ገርሞ ኦሊቃ ለአሜሪካ ድምፅ ተናግረዋል።
የመሬት አሰጣጥና አሰፋፈር ጉዳይ ከቀበሌ ራሱ ጀምራል። አማራጮች መታየት አለባቸው። አማራጭ ካለ በዛ በቀበሌ ደረጃ፣ በወረዳ ደረጃ፣ በዞንም በመሳሰሉት ይታይና ከዚህ ሁሉ አቅም በላይ ሰውን ደግሞ እንደ ክልል ይጠናል። መሬት የት እንዳለ ምን አይነት ሰው እንደሚያስተናግድ ለማሰርም ደግሞ ቅድመ ስራዎች፣ መሰረተ ልማቶች፣ ሌሎችም ለማሟላት የሚጠይቀው በጀት ያው ሁሉ ቅድመ ዝግጅት ያስፈልጋል እና እነኛ አሁን በበርበሬ ያሉት መሆን አማራጭ ነው ብለን አሁን ያስቀመጥነው አቅጣጫ ከበፊቱም በተበታተነ ቀበሌ ውስጥ ሲሰሩ የነበሩት መደበኛ ስራቸው ላይ ተመልሰው እንዲሰሩ፣ ያንን እየሰሩ ደግሞ የምግብ ዋስትና ችግር የሚያጋጥማቸው መረዳት ያለባቸው ደግሞ ከለይቶ ሲመጡ ልክ አሁንም እየተረዱ እንዳለ ባሉበት ቀበሌና ስፍራ እርዳታው ራሱ ደርሷቸው ራሳቸውንም እያገዙ በተጨማሪ ደግሞ መንግስት አግዟቸው በዛ ቦታ ላይ እንዲቆዩ የማድረግ ስራ ነው አሁን የወሰንነው እና
ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ በርበሬ ወረዳ ሀሮዱማል።
በኦሮሚያ ክልል ባሌ ዞን በርበሬ ወረዳ በቀን ስራና የጋራ እርሻ ላይ የተሰማሩ ሰዎች ቀደም ብሎ ተፈናቃዮች ነን ብለው ሲያበቁ ጥያቄያቸው የእርሻ መሬት እንዲሰጣቸው እንጂ ተፈናቃይ አለመሆናቸው መግለጻቸውን አስመልክቶ ሙክታር ጀማል ያጠናቀረውን ዘገባ ነው ያደመጥነው። የኦሮሚያ ክልል የአደጋ ስጋት አመራር ቢሮ ሰዎቹ ወደ የመጡበት ቀበሌ ተመልሰው ባሉበት እንዲረዱ እንደሚደረግ መናገራቸውን አክሎ ገልጿል። አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው የምታደምጡት። ተከታዩ የስፖርት ዝግጅት ይሆናል።
አዘጋጅና አቅራቢው ግርማቸው ከበደ የምሽቱን ስፖርት ዘገባዎች ይዟል።
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የአፍሪካ እግር ኳስ ኮንፌዴሬሽን የክለቦች ውድድር፣ የአውሮፓ ሱፐር ካፕና የእንግሊዝ ፕሪሚየር ሊግ ጅማሬ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ቻምፒየንስ ሊግ ውድድር ሲጀመር የኢትዮጵያ ሻምፒዮኑ መቀለ 70 እንደርታ በጠባብ ውጤት ተሸንፎ ወደ ቀጣዩ ዙር ለማለፍ ያለውን እድል አስፍቷል። መቀለ 70 እንደርታ በመጀመሪያው የአፍሪካ መድረክ ተሳትፎ ከሜዳው ውጪ በኢኳቶሪያል ጊኒው ካኖ ስፖርት 2-1 ተሸንፏል። የመቀለን የመጀመሪያ ዓለም አቀፍ መድረክ ጎል ያስቆጠረው ደግሞ አማኑኤል ገብረ ሚካኤል ነው። የመልሱ ጨዋታ ከሁለት ሳምንታት በኋላ በአሸንዳ በዓል ጭፈራ ታጅቦ በትግራይ ስታዲየም ይካሄዳል። የመቀለው አሰልጣኝ ገብረ መድን ኃይሌ ከዚህ በፊት ከመከላከያ ጋር ባደረጓቸው አህጉራዊ ማጣሪያ ውድድሮች ከሁለተኛው ዙር በላይ ማለፍ አልቻሉም ነበር። በሌሎች የቻምፒየንስ ሊግ የማጣሪያ ጨዋታዎች የዩጋንዳው ኬሲሲኤ በናሚቢያው አፍሪካን ስታርስ ከሜዳው ውጪ 3-2 ተሸንፏል። የታንዛኒያው ያንግ አፍሪካንስ ከቦትሳናው ታውንሺፕ ሮለርስ 1-1 ተለያይቷል። ሌላኛው የታንዛኒያው ክለብ ሲምባ ከሜዳው ውጪ ከሞዛምቢኩ ዩዲሶኖጎ ጋር 0-0፣ የሱዳኑ አልሂላል ከሩዋንዳው ራያን ስፖርት 1-1 አቻ ተለያይተዋል። አሰልጣኝ ውበቱ አባተ ፋሲል ከነማን በድል ተሰናብቷል። በካፍ የክለቦች የኮንፌዴሬሽን ዋንጫ የመጀመሪያ ማጣሪያ የታንዛኒያውን አዛም በባህር ዳር የገጠመው ፋሲል ከነማ 1-0 አሸንፏል። ብቸኛዋን ጎል ያስቆጠረው በዛብህ መለዮ ነው። በዛብህ ባለፈው የውድድር ዘመንም በኮንፌዴሬሽን ዋንጫው ለወላይታ ድቻ ጎል ማስቆጠሩ ይታወሳል። ግጥሚያው ለአሰልጣኝ ውበቱ በፋሲል የመጨረሻ ጨዋታው ነው። በግል ችግር ምክንያት ከክለቡ ለመልቀቅ የወሰነው ውበቱ ውሳኔውን በእግር ኳስ ሕይወቴ ከወሰንኳቸው ከባድ ውሳኔዎች አንዱና ትልቁ በማለት በፌስቡክ ገጹ ገልጾታል። ፋሲል ከነማ አሰልጣኝ ለመቅጠር ባለፈው ሳምንት ማስታወቂያ ያወጣ ሲሆን የቀድሞውን የመከላከያ አዲስ አበባ ከተማና ቅዱስ ጊዮርጊስ አሰልጣኝ ስዩም ከበደን ሊሾም እንደሚችል የቪኦኤ ምንጮች ገልጸዋል። ናይጄሪያ የሴቶች ከ20 ዓመት በታች የእግር ኳስ ዓለም ዋንጫን የምታዘጋጅ የመጀመሪያዋ አፍሪካዊ ሀገር ልትሆን ትችላለች። እስካሁን ድረስ የፊፋን የሴቶች ውድድር ያዘጋጀ አፍሪካዊ ሀገር የለም። ይህ በሚቀጥለው የፈረንጆች ዓመት ሊቀየር ይችላል። በቅርቡ ከአፍሪካ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት የተነሱት የናይጄሪያ እግር ኳስ ፌዴሬሽን ፕሬዝዳንት አማጁ ፒኒክ እንዳሉት የ2020 የሴቶች ዓለም ዋንጫ ከመሰረተ ልማት በተጨማሪ ሰዋዊ አሻራ ይጥላል ብለዋል። የፊፋ የመርማሪ ቡድን ውድድሩን ያዘጋጃሉ የተባሉትን የሌጎስ፣ ቤኒን ሲቲ፣ አሳባና ኡዮ ከተሞች በመጎብኘት ግምገማውን አካሂዷል። ናይጄሪያ ከ20 ዓመት በፊት የወንዶቹን ከ20 ዓመት በታች የእግር ኳስ ዓለም ዋንጫ፣ ከ10 ዓመታት በፊት ደግሞ ከ17 ዓመት በታች የዓለም ዋንጫን አዘጋጅታለች። ፊፋ የሴቶች የ20 ዓመት በታች የእግር ኳስ ዓለም ዋንጫን አስተናጋጅ የሚወስነው በሚቀጥለው ዓመት ነው። የ2019-20 የእንግሊዝ ፕሪምየር ሊግ ሲጀመር የቪዲዮ ረዳት ዳኝነት የማንቸስተር ሲቲ ጥፋቶችና የማንቸስተር ዩናይትድ 4-0 ማሸነፍ ጎልተው ታይተዋል። የእንግሊዝ ፕሪምየር ሊግ ክለቦች በክረምቱ የተጫዋቾች ዝውውር ወቅት 1.8 ቢሊዮን ፓውንድ አውጥተው በውሰት የሰጧቸውንና የሸጧቸውን ታዳጊ ተጫዋቾች ጨምሮ 426 ዝውውሮችን ፈጽመው ባለፈው አርብ የሜዳ ላይ ፉክክራቸውን ጀምረዋል። ሊቨርፑል እና ማንቸስተር ሲቲ ኖርዊች እና ዌስትሃምን 4-1 እና 5-0 አሸንፈዋል። ሆኖም የዌስትሃሙ አሰልጣኝ ማኑኤል ፔሌግሪኒ የሲቲ ተጫዋቾች ሆም ብለው ተደጋጋሚ ጥፋት ይሰሩ ነበር በሚል ወቀሳ አቅርበዋል። በጨዋታው የሲቲ ተጫዋቾች በመጀመሪያው አጋማሽ ብቻ 15 ጥፋቶችን ፈጽመዋል። በዚህ ጨዋታ ራሂም ስተርሊንግ ያስቆጠረው ጎል ከጨዋታ ውጭ በሚል በፕሪምየር ሊጉ ዘንድሮ ለመጀመሪያ ጊዜ በተተገበረው የቪዲዮ ረዳት ዳኝነት መሻሩ ሌላ አወዛጋቢ ጉዳይ ሆኗል። የማንቸስተር ዩናይትድ ደጋፊዎች የክለቡ ባለቤቶች ከክለቡ እንዲወጡ በጠየቁበት ጨዋታ ዩናይትድ ቼልሲን 4-0 አሸንፏል። ዩናይትድ በሊጉ የመጀመሪያ ሳምንት ወጣቱን ቡድን ያጫወተ ክለብ ሆኗል። የቡድኑ አማካይ ዕድሜ ከ25 ዓመት በታች ሲሆን ከግብ ጠባቂው ዴቪድ ደሄያ በስተቀር ከቋሚ ተጫዋቾቹ ከ26 ዓመት በላይ የሆነው ተጫዋች በቡድኑ ውስጥ አልነበረም። የአውሮፓ የክለቦች ሱፐር ካፕ በመጪው ረቡዕ በቱርክ ኢስታንቡል ይካሄዳል። የአውሮፓ ቻምፒየንስ ሊግ አሸናፊው ሊቨርፑል እና የአውሮፓ ሊግ ባለዋንጫው ቼልሲ ለአውሮፓ የበላይነት ዳግም ይፎካከራሉ። ሊቨርፑል በኢስታንቡል መልካም ትዝታ አለው። ከ14 ዓመታት በፊት በቻምፒየንስ ሊጉ ከ3-0 መመራት ተነስተው ኤሲ ሚላንን በመለያ ምቶች አሸንፈዋል። ሆኖም የውድድሩ ዋና ትኩረት ጨዋታውን የሚመሩት ዳኞች ናቸው። በአውሮፓ እግር ኳስ ታሪክ ለመጀመሪያ ጊዜ የወንዶች የፍጻሜ ጨዋታ በሴት ዳኞች ይመራል። በዋና ዳኝነት ፈረንሳዊቷ ስቴፋኒ ፋራፓርት፣ በመስመር ዳኝነት ደግሞ የሀገሯ ልጅ ማኑኤላ እና አይርላንዳዊቷ ሚሼል ኦኔይል ጨዋታውን ይመሩታል። ሶስቱ ዳኞች የሴቶች የዓለም ዋንጫ ፍጻሜን ዳኝተዋል። የ35 ዓመቷ ዋና ዳኛ ስቴፋኒ ጨዋታውን መምራት ጫናው የተለየ ነው ያለችው ሲሆን እርሷን በቴሌቪዥን የሚመለከቱ ሴት ሕጻናት ሁሉም ነገርን ማድረግ እንደሚቻል እንደሚረዱ ተስፋ አደርጋለሁ ብላለች። በመጨረሻም ሳምንቱ በስፖርት ታሪክ አበበ ጀግናችን፣ አበበ ተስፋችን፣ አበበ ራዕያችን፣ አበበ ሕይወታችን። በመጀመሪያ በባዶ እግሩ ማራቶንን መሮጥ ሲጀምር ተገረሙበት። በባዶ እግሩ 42 ኪሎ ሜትር ከ195 ሜትሩን ሮጦ ሲያሸንፋቸው ደግሞ ደነገጡ። ጊዜው እንደዚያ ነው። የጥቁር አፍሪካውያን ስኬት የሚያስደነግጥበት፣ አብዛኞቹ የአፍሪካ ሀገራት ከቅኝ አገዛዝ ለመውጣት የመጨረሻው ፍልሚያ ላይ የነበሩበት፣ ነጮች ማራቶንን ከእኛ ወዲያ ላሳር የሚሉበት ዘመን። እናም በባዶ እግሩ የሮጠው ጥቁር አፍሪካዊ ያሸነፋቸው። ደነገጡ። ማን ነው አሉ። ያኔ 28 ዓመቱ የነበረው አበበ ቢቂላ ነው። በኢትዮጵያ አዲስ ዓመት የ1953 ዓ ም መስከረም ሊጠባ በዋዜማው በሮም ድል አደረገ። አጼ ኃይለ ሥላሴ ተደሰቱ። ሮም በሀገሬ ወታደር ተወረረች ሲሉ የክብር ዘበኛውን አበበን አወደሱ። ከአራት ዓመታት በኋላ የትርፋንጀት ሕመም ቀዶ ጥገና ካደረገ ከጥቂት ሳምንታት በኋላ በቶኪዮ ሌላ የማራቶን ድል ከሪከርድ ጋር አስመዘገበ። ሁለት ተከታታይ የኦሊምፒክ የማራቶን የወርቅ ሜዳሊያዎችን ሪከርድን ከማሻሻል ጋር የወሰደ የመጀመሪያው አትሌትም ሆነ። በመኪና አደጋ የተወሰነ የሰውነት ክፍሉን ማንቀሳቀስ ተስኖት በዊልቼር እየሄደ እንኳን ይህ የአሸናፊነት መንፈሱ አልጠፋበትም። የተለያዩ የአካል ጉዳተኛ ውድድሮች ላይ ይሳተፍ ነበር። ከኦሎምፒክ ድሎቹና ከተፎካካሪነቱ ባለፈ የኢትዮጵያውያን የአትሌቲክስ ስኬት መነሻው አበበ ቢቂላ ነው። የምሩጽ ማርሽ ቀያሪነት፣ የኃይሌ አይበገሬነት፣ የደራርቱ የድል ፈገግታ፣ የፋጡማ የማራቶን ገድል ያለ አበበ መነሻነት የማይታሰቡ ናቸው። ይህ የኢትዮጵያ አትሌቲክስ የወርቃማ ታሪክ ጀማሪ የተወለደው ደግሞ ልክ ባለፈው ረቡዕ ከ87 ዓመታት በፊት ነበር።
የጋራ መኩሪያችን ክብረ ወሰናችን ፋና ወጊ ኮከብ አበበ ጀግናችን።
ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።
ግርማቸው ሁን አመሰግናለን ለዘገባው። አበበን ማስተዋወሱም ድንቅ ነበረ። አሁን ወደ ተከታዩ ዝግጅት እናልፋለን። ሶማሌ ክልል አንድ የለውጥ ዓመት
በሶማሌ ክልል በአቶ ሙስጠፌ መሐመድና አቶ አደም ፓራህ የሚመራ አስተዳደር ክልሉን ማስተዳደር ከጀመረ አንድ ዓመቱን እያጠናቀቀ ነው። በዘርፈ ብዙ ችግሮች ተተብትቦ የነበረውን አስተዳደር ከማስተካከልና ለህብረተሰቡ የሚጠይቃቸውን አገልግሎቶች በአግባቡ ለማቅረብ ምን ተከናውነዋል? የለውጡ ውጤት ምንድን ነው? ባለፈው አርብ ዝግጅታችን በተላለፈ ዘገባ በመጠኑ አድምጠናል። በክልሉ ውስጥ ጥቃት የደረሰባቸውን ሰዎች ለማቋቋም ከአጎራባች ክልሎች ጋርም የነበረውን ግንኙነት ለማሻሻል ምን ተሰራ? አዲስ ቸኮል ይዞታል።
የቀድሞ የአብዲ መሐመድ ዑመር ወይም አብዲሌ አስተዳደር ከየትኛውም ብሔር በላይ የገደለውና ያሰቃየው ሶማሌዎች እንደሆነ በርካቶች የሚስማሙበት ነው። ሆኖም ሐምሌ 28 ቀን በአንድ ቀን በታቀደ ሁኔታ ሶማሌ ባልሆኑት የክልሉ ነዋሪዎች ላይ የተፈጸመው ጥፋት ብዙዎቹን ያስደነገጠ ነበር። ሐምሌ 28 ቀን 10 ቤተ ክርስቲያናት በከፊል ወይም በሙሉ ወድመዋል። በፌዴራል አቃቤ ግምት መሰረት 450 ሚሊዮን፣ በተጎጆች ግምት ደግሞ 600 ሚሊዮን ብር የሚገመት ሀብት ተዘርፏል ወይም ወድመዋል። በርካቶች ተገድለዋል፣ ተገደው ተደፍረዋል። በእነኚህና ተያያዥ ችግሮች አቅሙ የፈቀደለት ሶማሌ ያልሆነ ነዋሪ ሁሉ ክልሉን ባገኘው ቀዳዳ ለመልቀቅ ጥረት በሚያደርግበት ወቅት ወደ ስልጣን የመጣው የአቶ ሙስጠፌ አስተዳደር ሶማሌ ያልሆነውን ህብረተሰብ ማረጋጋት ቻለ ወይ? ከቻለስ እንዴት ነው ብለን ዶክተር ታጁዲንን ጠይቀን ነበር።
ሐምሌ 8 ደግሞ የተደረገው ረብሻ በጣም ከፍተኛ ቴንሽን ፈጥሮ ነበር። በተለይ የታሰበውም የሶማሌው ህብረተሰብ ከሶማሌ ካልሆነ ህብረተሰብ ጋር የማጋጨት መንፈስም የነበረው ስለነበረ እኛ ስንመጣ ወደ ክልሉ አቶ ሙስጠፌን ወደ ክልሉ ስልጣን ሲመጡ ፓርቲውም አንድ ላይ በመሆን መጀመሪያ የተሰራው ስራ ይህንን ማረጋጋት ስራ ነው። መጀመሪያ የተሰራው ስራ ህብረተሰቡ ማነጋገር ነው። በተለይ ሶማሌ ያልሆኑትን ነዋሪዎች ማነጋገር ነው የተጀመረው። የፓርቲው ሊቀመንበርም ፕሬዚዳንቱም ባሉበት ተከታታይ ስብሰባዎች ተደርገው እነሱን ማረጋጋት ተደርጓል። ከፍተኛ ጥበቃም ተደርጓል። መጀመሪያ ሰሞን አካባቢ፣ በኋላ ላይ በሁለቱ ህብረተሰብ መካከል የመተማመን መንፈስ እየዳበረ መጣ። እንደነገርኩ አንዱም ችግራችን የነበረው ልዩ ኃይል የሚባለው ሌላ ጥርጣሬ መንፈስ የነበረበት ስለነበረ የእነሱንም እንደገና ሌላ ጥርጣሬ ውስጥ እንዳይገቡ አደረገ። የልዩ ኃይሉም ህብረተሰቡም ሶማሌውም እነ ሶማሌ የሆነውም ህብረተሰብ በአንድ ላይ የሚኖርበትን መንፈስ ለመፍጠር ብዙ እንቅስቃሴ ተደርገዋል።
ሄጎ ተብሎ በተደራጁ ቡድኖች እንደተፈጸመ በሚነገረው ጥቃት የተጎዱትን ማረጋጋት ብቻውን በቂ ላይሆን ይችላል። ከዚህ አንጻር ምን አደረጋችሁ ስንል ዶክተር ታጆድንን ጠይቀናቸው ነበር።
ሶማሌ ያልሆኑ የህብረተሰብ ክፍል እንዲኖሩ የበለጠ ማስተማመኛ ለመፍጠር ይብን የካሳም ክፍያ ተከፍሏቸዋል። የማቋቋሚያ ነው አክቹዋሊ ካሳም ሁሉን ባንጠቅሰውም ብዙ የማቋቋሚያ እርዳታ ተደርጎላቸዋል። ክልሉ ብዙ ሌሎችም ተፈናቃዮች አሉ፣ ብዙ ችግሮች አሉብን። ግን ይሄኛው ግን በተለይ የሶማሌን ህዝብ ከሌላው የኢትዮጵያ ህዝብ ጋር ነጥሎ የሚነጥል እንቅስቃሴ ስለነበረ ይሄኛውን በተለየ መልኩ ትሪት ለማድረግ ተሞክሯል። የማቋቋሚያም ገንዘብ ሰጥቷቸዋል። አሁን
100 ሚሊዮን ብር የተባለው ማለት ነው።
አንድ መቶ ሚሊዮን ብር ተከፍሏል። ይሄ 100 ሚሊዮን ብር የተከፈለው አሁን እንግዲህ በቂ ላይሆን ይችላል። እያንዳንዱ ሰው እያንዳንዱ የወደንበትን ነገር ላይ ተካው ይችላል። በጊዜ ምክንያት የኪሳራ የደረሰባቸውን እና የገቡበትን ችግር ላይ ሟላ ይችላል። ግን ሲምቦሊክ ነው፣ በጣም ትልቅ ክፍያ ነው። ምንድን ነው የሚያሳየው? ይሄ የተፈለገው እንደነገርኩ ይሄ ችግር ክልላችን በዚህ በላይ ችግር አለበት። የሌላውም የሶማሌ ህብረተሰብ የሚጠቃበት ክልል ነው። ግን ይሄኛው ሲምቦሊክ የሆነው የሶማሌ ህዝብ ከሌላው ህዝብ ጋር ለመኖር ምንም አይነት ችግር እንደሌለበት፣ ሌላው ህዝብ ላይ መጥፎ አመለካከትም እንዳይፈጠር ከማሰብ አንጻር የተደረገ ክፍያ ነው እና አሁን ህብረተሰቡ በጥሩ መንፈስ እየተንቀሳቀሰ ነው ያለው። አሁን ከተሞቹ የዛን አሻራ እያጠፉ ነው ያሉት። የተሰባበሩ ቤቶች የነበሩ፣ መስታወቶች የነበሩ፣ የተዘጉ ንግድ ቤቶች ተከፍተው አሁን ሁሉም ከተሞች የተሻለ እንቅስቃሴ እያሳዩን ያለው።
የሶማሌ ክልል ሀገረ ስብከት ስራ አስኪያጅ የሆኑት ቀሲስ ደረጀ ባለፈው አንድ ዓመት የአቶ ሙስጠፋ አስተዳደር ለቤተ ክርስቲያናቸው ያደረገውን እንዲህ ይገልጹታል።
ከመጀመሪያ ጀምሮ እስከ አሁን ድረስ ለሰላም ያለው ጥረት ከፍተኛ ነው። ከታች እስከ አጥቢያው ድረስ እስከ ርዕሰ ከተማው ድረስ ያሉትን በቀበሌ በወረዳ በላይ በትልቁ ደረጃ በዞን ደረጃ ያሉትን ሰዎች በማጠናከርና ሰላምን ለማጠናከር ያላቸው እንትን ኢትዮጵያዊ ስሜት ሀገራዊ ስሜት በጣም የሚያስደስትና ደስ የሚያሰኝ ነው። በእውነት ለመናገር ማለት ነው ይሄንን በጣም መናገር እንፈልጋለን።
በሌላ በኩል በቀደሙት አመታት በተለይ ከኦሮሚያ ጋር በነበረው ግጭት በርካታ ሶማሌዎች ተፈናቅለው ነበር። እነሱን ከማቋቋም አንጻርስ ምን ተሰራ ስንል ጠይቀን ነበር።
በርግጥ አጠቃላይ የነበሩት ተፈናቃዮች ቁጥር 1.1 ሚሊዮን አካባቢ ነው። ይሁን እንጂ በትክክል በኮንፍሊክቱ ወይም ደግሞ በግጭቱ ምክንያት የተፈናቀሉት ወደ 700,000 የሚጠጉት ነበሩ። አንደኛው ያደረግነው ነገር ቢኖር ያን የሰብአዊ እርዳታ መጀመሪያ ያስፈልጋቸዋል። የሰብአዊ እርዳታው በጥሩ ሁኔታ አትሊስት በሚባሉበት ተፈናቅለው ባሉበት አካባቢ ላይ ኮንቲኒዩስሊ እርዳታ እያገኙ ነው ያሉት። ከዛ በተረፈ በቋሚነት ከማስፈር አንጻር መጀመሪያ እንደ መንግስት ያሰብነው ወደ ነበሩበት አካባቢ የመመለስ ፍላጎት ያላቸው ሰዎች በአጠቃላይ ወደ ነበሩበት ቦታ መመለስ ነው። ግን አንፎርቹኔትሊ ብዙ ሰው ስቲል ስራቻ ስላለባቸው የመመለስ ፍላጎት አላሳዩም። ብዙዎቹ በተሻለ መጠን እኛ አሁን እንዲሆን እነሱ ዊሊንግ ሆነው መመለስ ከፈለጉ ያንን ነገር ለፋሲሊቴት ለማድረግ ዝግጁ ነን። ከዚህ በተጨማሪ ወደ 287,000 የሚሆኑ ተፈናቃዮች በተለይ በድንበሮች አካባቢ ላይ ከነበሩ ግጭቶች ላይ ወደ ቦታቸው ተመልሰዋል።
ክልሉ መጀመሪያ ተፈናቃዮችን ለማቋቋም በራስ አቅም 200 ሚሊዮን ብር መድቦ የነበረ ሲሆን ቆይቶ እቅዱን በማስፋትና በማሻሻል የ700 ሚሊዮን ብር በጀት የሚፈልጉ ቤቶች ግንባታ ስራ ለማካሄድ እንቅስቃሴ ማድረግ ጀምሯል። አስቀድሞ በአቶ አብዲ መሐመድ ዑመር በዋቢ ሸበሌ ወንዝ አቅራቢያ ተጀምረው የነበሩት 1700 ቤቶችን ግንባታ ከማፋጠን ባሻገር ከኦሮሚያ ተፈናቅለው ወደ መጡበት መመለስ ያልፈለጉትን በመረጡት ከተሞች ለማስፈር እንዲሁም ከከተሞች ውጪ የተፈናቃዮቹ ጎሳዎች በሚገኙባቸው 22 ቦታዎችን ለይቶ በማዘጋጀት የቤት ግንባታ ሂደት ላይ ነው። በዚህ ረገድ ከምስራቅ ኦሮሚያ ተፈናቅለው በድሬዳዋ ለሰፈሩት 4000 ገደማ ተፈናቃዮች ቅድሚያ ተሰጥቶ የቤት ግንባታው በሲቲ ዞን እየተካሄደ ይገኛል። ሆኖም ቤቶቹ ተገንብተው ይጠናቀቃሉ ተብለው ከታሰበው አንጻር መጓተት እየታየባቸው መሆኑን ተፈናቃዮች የሚናገሩት ነው። በሌላ በኩል ከ1400 ኪሎ ሜትር በላይ ድንበር ከሚጋሩት ኦሮሚያ ክልል ጋር አስቀድሞ በነበሩ 3 ዓመታት ደፍርሶ የነበረው ግንኙነት በማስተካከል ረገድ ስኬታማ ስራዎች እንደተሰሩ ዶክተር ታጁዲን ይገልጻሉ። ይህ በሁለቱም ክልሎች አጎራባች አካባቢዎች ያሉ ተፈናቃዮች ወደ ቀያቸው እንዲመለሱ እንዳስቻለ ይናገራሉ። ከአፋር ክልል ጋርም ተመሳሳይ ጥረት እየተደረገ መሆኑን ነው ዶክተር ታጁዲን የሚናገሩት።
ሶማሌ ክልል አመራር የተያዘው አቅጣጫ ምንድነው? ከሁሉም ክልሎች ጋር መልካም የሆነ ሰላማዊ ግንኙነት መፍጠር እንደ ዓላማ የተያዘ ጉዳይ ነው። በተለይ ደግሞ አጎራባች የሆኑት ክልሎች ደግሞ ብዙም በብዙ ጊዜ በጸጥታም ጉዳይ ብዙ ግጭቶች የሚደረጉባቸው ቦታዎች ስለሆኑ እኛ በጣም ቅድሚያ ሰጠንባቸው። ከክልሎቹ ጋር በጣም መልካም የሆነ ሰላማዊ ግንኙነት ለመፍጠር ጥረት እያደረግን ያለ ነው። በዚህ ዙሪያ ከኦሮሚያ ጋር ከመጀመሪያም ጀምሮ የተደረጉ ስራዎች ነበሩ። ከአፋርም ክልል ጋር የተፈጠሩ አንዳንድ ግጭቶች ነበሩ። እንደነገርኩ አቋሙ አንድ ነው። የትኛውም ክልል የኢትዮጵያ ክልል የሚሆን ከሁሉም ጋር መልካም ግንኙነት መፍጠር ነው አቋማችን። ስፔሲፊክ አይደለም ማለት ነው። አንድ ክልል ጋር ያለ ግንኙነትና ሌላ ጋር ደግሞ ሌላ ግንኙነት የለንም።
ነገር ግን በ2007 ዓ.ም በተካሄደ ስምምነት በአፋር ክልል ስር የሚገኙትን 3 ሶማሌ የሚበዛባቸው ቀበሌዎችን በተመለከተ የሶማሌ ክልል ካቢኔ ወስኖት የነበረውን የአንድ ወገን ቀበሌዎችን የመጠቅለል ውሳኔ በወቅቱ በአፋር ክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ ካሎታ ጸባጫሪ ተብሎ ተገልጾ ነበር። ከዚያን ጊዜ በፊትና በኋላም አልፎ አልፎ የሁለቱ ክልል አርብቶ አደሮች ህይወት የቀጠፉ ተደጋጋሚ ጥቃቶች ሲፈጸሙ ቆይተዋል። ክልሉ ሰላምን ከማረጋገጥ አንጻር ያልተሻገሩ ብቸኛው ችግር ከአፋር ክልል ጋር ያለው እንደሆነ በተደጋጋሚ የታየ ነው። በአጠቃላይ ያለፈው አንድ ዓመት የተወሰኑ ክፍተቶች ቢኖሩበትም በርካታ መሰረታዊ ለውጦች የተመዘገቡበት እንደሆነ የሚናገሩት ዶክተር ታጁዲን የ2012 በጀት ዓመትን በበቂ ሁኔታ የተዘጋጁበት ከመሆኑ አንጻር በቀጣይ መርታዊ ለውጥ እንደሚያስመዘግቡ እንደሚያምኑ ነው የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አጠራጥር ያሉ መረጃና ታሪካዊ ዳራ እናያለን። የአንድ የዩናይትድ ስቴትስ ዶላር 29 ብር ከ07 ሳንቲም ተመንዝሯል። 18 ምንዛሪዎችን የያዘ ዝርዝር ከኢትዮጵያ ብሔራዊ ባንክ ዌብሳይት ማግኘት ይቻላል። ነገ አዲስ አበባ ዝናባማ ትሆናለች። ለነገሩ አብዛኞቹ የኢትዮጵያ ክፍሎች ዝናባማና እርጥበት ያላቸው ይሆናሉ። ከፍተኛ ሙቀቷ 21 ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ 32 ተጨማሪ ትንበያዎችን ማግኘት ይቻላል። ክቡራትና ክቡራን አድማጮች፣ ይህ ሰሞን በአሜሪካዊው እንደራሴ ሚኪ ሌላ እንዲመራ የነበረ ቡድን ወደ ፑኝዶ ጋምቤላ እየበረረ ሳለ የነበሩባት አይሮፕላን ወድቃ ራሳቸውን ጨምሮ 16ቱም ተሳፋሪዎቿ በሙሉ ያለቁበት ነው። ነሐሴ 1981 ዓ ም ነበረ። ልክ 30 ዓመት መሆኑ ነው።
ዝግጅታችን በዚሁ ይጠናቀቃል። ወደ ትግርኛ ቋንቋ ስርጭት እናልፋለን። በእኛ በኩል በሰላም እደሩ።
ደህና እደሩ። ሰላም ሰላም።